ሰላም ጤና ስጥልኝ እንደምን አምሽታችኋል አድማጭ ተመልካቾቻችን የመጋቢት 30 2014 ዓ.ም የጋቢና ቪ መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ሳምንቱን ማገባደጃ ላይ ያዝንላችሁ መሰናዶች እናስተምራችሁ
አንድም ሁለት ጊዜ ሁለት ፕሮዳክሽን ተደርጓል ያው ከሩላር ይሄናል አዲስ አበባ ውጪ ከሴንትራል ከሪ ከካፕቸር ሲቲ ውጪ በቢሮኑ መስራት እንደሚቻል ኤቪደንስ ሆነናል
በወጣት የፈጠራ ባለሙያዎች የተቋቋመው አሚሽቱ ጆይ የተሰኘው ድርጅት ያቀረበው የፈጠራ ውጤት በዓለም ባንክ መርሃ ግብር የተደገፈ አህጉራዊ ውድድር አሸናፊ ሆነ። ከድርጅቱ መስራች ቦኤዝ ብርሃኑ ጋር ስለ ውድድሩና ስለ ፈጠራ ስራውን በተመለከተ ቆይታ ይኖረናል። የኢትዮጵያ የትምህርት መልቀቂያ ፈተና እና ውጤትና ውድድሩን በተመለከተ መሰናዶ ይዘናል። ሙዚቃና ሌሎች ጥንቅሮችም አሉ። ሁሉም ከኛ ጋር ተሳልፎ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው በመሰናዶው በመምራት ንጉሱ ታምሬ በምስልና ድምፅ ቅንብሩና ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ካመሻችሁ ሙዚቃና ሌሎችም ጥንቅሮችም ይኖሩናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የማላዊ አቃቢ ህግ መስሪያ ቤት አንድ ጋዜጠኛን በማሰር ስለሙስና ያወጣውን ዘገባ ምንጭ እንዲገልጽ ለማስገደድ ካደረገው ጥረት ጋር በተያያዘ ይቅርታ ጠይቋል። ብዙም ያልተለመደው ይቅርታ የመጣው ዩናይትድ ስቴትስና እንግሊዝ ኤምባሲዎችን ጨምሮ የሀገሪቱ መንግስት ከፕሬስ ነጻነት ተሟጋቾች የሰላ ትችት ከቀረበበት በኋላ ነው። የደቡባዊ አፍሪካ የሚዲያ ተቋም የማላዊ ቅርንጫፍ በመጻሩ ሚሳ ማላዊ የሀገሪቱ አቃቢ ህግ ኃላፊ ታቦ ቻካ በመዲናዋ ሉዌንግዌ በቢሮአቸው በነበረ ስብሰባ ላይ ይቅርታ ጠይቀዋል ብሏል። የአቃቤ ህግ መስሪያ ቤቱ ኃላፊ ቻካን ሬንዳ መረጃውን አሳልፈው በሰጡት ላይ እርምጃ እንደሚወስዱ ከተናገሩ በኋላ ነበረ ፖሊስ ማክሰኞ ዕለት መርማሪ ጋዜጠኛውን ግሪጎሪ ጎንድዌን በቁጥጥር ስር ያዋለው። ከሳምንት በፊት ይፋ የሆነው ሰነድ ኔሬንዳ መንግስት ለሙስና ተጠርጣሪ ለሆኑት ዙኒ ሳታር ለተባሉ ሰው ክፍያ እንዲፈጸም መፍቀዳቸውን የሚያሳይ መሆኑን ተጠቅሷል። ዩናይትድ ስቴትስ የህግ መወሰኛ ምክር ቤት ትናንት ከቀትር በኋላ በሰጠው ድምጽ የዳኝ ኪታንጂ ብራውን ጃክሰንን ሹመት 53-47 በሆነ ድምጽ ብልጫ አጽድቆላቸዋል። ሪፐብሊካኖችና ዲሞክራቶች እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤት ዲሞክራቶች ከምክትል ፕሬዚደንቷ ድምጽ ጋር አብላጫ ድምጽ አላቸው። ሶስት ሪፐብሊካን ሴናተሮች ሱዛን ኮሊንስ፣ ሊዛ መርኩስኪና ሚት ሮምኒ የዳኛ ጃክሰንን እጩነት እንደሚደግፉ ማስታወቃቸው ይታወሳል። የ51 ዓመቷ የፌዴራል የይግባኝ ሰሚ ፍርድ ቤት ዳኛ ኪታንጂ ብራውን ጃክሰን በጠቅላይ ፍርድ ቤት ታሪክ የመጀመሪያዋ ጥቁር ሴት እንዲሁም ሶስተኛ ጥቁር ዳኛ ይሆናሉ። በአሁኑ ወቅት ሶስት ሴት ዳኞች ሶኒያ ሶማቲየር፣ ኤሊና ኬገን እና ኤሚ ኮኒ ባረት በጠቅላይ ፍርድ ቤት ዳኛነት እያገለገሉ ሲሆን ዳኛ ጃክሰን ሲጨመሩ ጠቅላይ ፍርድ ቤቱ በአንድ ጊዜ አራት ሴት ዳኞች ሲኖሩት የመጀመሪያው ጊዜ ይሆናል። ፕሬዚደንት ጆ ባይደን ጥሮታ በሚወጡት ዳኛ ስቴቨን ብሬየር ቦታ እንዲተኩ ያጩዋቸው ሲሆን በበጋ ወራት ላይ ዳኛ ብሬየር ሲሰናበቱ ወንበራቸውን ይረከባሉ። የዩክሬን መንግስት የምድር ባቡር አገልግሎት ባለስልጣናት ሩሲያ በባቡር ጣቢያ ላይ ያደረሰችውን ጥቃት ተከትሎ ከ30 በላይ መሞታቸውንና 100 ያክል ደግሞ መቁሰላቸውን አስታወቁ። ስፍራው ሰላማዊ ሰዎችን ከጦርነቱ ለማስወጣት ያገለግል እንደነበረ ተጠቅሷል። ሁለት ሮኬቶች ከራማቶርስኪ በተባለ ስፍራ የሚገኘውን ጣቢያ እንደመቱም ታውቋል። ሮይተርስ የዶንተስክ ክልል አስተዳዳሪን ጠቅሰው በወቅቱ ደህንነቱ የተጠበቀ ስፍራ ፈልገው በሺዎች የሚቆጠሩ ሰዎች በጣቢያው ተጠልለው እንደነበረ ዘግበዋል። የሆነው ጥቃት ዜና የተሰማው የአውሮፓ ህብረት ተጨማሪ ማዕቀቦችን በሩሲያ ላይ ባስተላለፈ ማግስት ነው። አዳዲሶቹ ማዕቀቦች የድንጋይ ከሰል፣ እንጨትና ኬሚካሎችን ከሩሲያ ማስገባትን ከማገድ በተጨማሪ የአራት ሩሲያ ባንኮችን የገንዘብ ዝውውርም አግዷል። የሩሲያ ወታደሮች ከሰሜን ዩክሬን በመውጣት ወደ ቤላሩስና ወደ ሀገራቸው የገቡ መሆናቸውን የእንግሊዝ መከላከያ ሚኒስትር አስታውቋል። መረጃዎች ምናልባት ወታደሮቹ ወደ ሩሲያና ዩክሬን ሌላኛ ድንበር ዶንባስ ቀጠና ለውጊያ ሊያመሩ እንደሚችሉም ጠቁመዋል። በስተመጨረሻም የአሜሪካ ህግ መወሰኛ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በኮቪድ-19 መያዛቸው ይፋ ተደረገ። ዜናው የተሰማው የ82 ዓመቷ ፔሎሲ ፕሬዚደንት ጆ ባይደን በነበሩበት ዝግጅት ላይ ካለመሸፈኛ ከታዩ በኋላ ነው። እስካሁን ምንም የህመም ምልክት ያልታየባቸው ፔሎሲ ተለይተው እንደተቀመጡ ተነግረዋል። ሁሉንም ክትባቶች ከነ ማጠናከሪያው መውሰዳቸው ፔሎሲ ጠንካራ የመከላከል አቅም እንዲያዳብሩ እንደረዳቸው ቃል አቀባያቸው ድሪው ሃሚል ተናግረዋል። አሶሺየትድ ፕሬስ ነው።
ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ዕለታዊ መሰናዶን ነው። መጋቢት 30 2014 ዓ.ም መሰናዷችንን እንቀጥላለን። ለምሽቱ ወደ ያዝናችሁ ዘገባዎች እንሻገር። በወጣት የቴክኖሎጂ ባለሙያዎች የተቋቋመው አሚስቱ ጆይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር በደገፈው አህጉራዊ ውድድር ላይ አሸናፊ ሆነ። የአፍሪካ የግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያውያን ወጣቶች ፈጠራ ገበሬዎች አፈር ይዘትን በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። እስካሁን ድረስም 5000 ያህል ገበሬዎች ተጠቅመውበታል። በኬንያ ናይሮቢ በተካሄደው የሳንካልፕ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ነው። ሀብታም ስዩምና ቦኤዝ ብርሃኑ በምሽቱ በስልክ ተገናኝተው ነበር። ቦኤዝ ብርሃኑ ነው። ቦኤዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከመስረዳበት ቆይታቸው ይጀምራል።
ድርጅታችን ስም ኦምሽቱ ጆይ አግሪቴክ ይባላል። ትርጉም ኦምሽቱ ማለት በአማርኛ አምራች ለማለት ነው። ስለዚህ አምራች ደስታ ለማለት ነው። የአምራች ደስታን ለመስጠር የሚሰራ ድርጅት ስለሆነ ስም ሰይመነዋል።
ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋር ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማቱ የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ።
መጀመሪያ ውስጥ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔም ጨምሮ አምና የተመረቁ ልጆችም አሉ። ውስጡ የሰራነው ስራ አፈርን መርምሮ ለገበሬዎች ምን መስከር እንዳለባቸው መናገር የምትችል ዲቫይስ ነው የሰራነው። እናውቀዋል በየቦታው ተንቀሳቀሳለች። ውስጡ አፈር ያስገባሉ። ከዛ ዳታ ሴንሰር ጋር ናይትሮጅን፣ ፎስፈረስ፣ ፖታሽየም፣ ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሰር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትከል ብሎ ይናገራል ማለት ነው ለገበሬው። በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ሳንክላፕ የሚባል በወርልድ ባንክ ፈንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳደር ነበር። ከአፍሪካ 5 ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ዩጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ከአምስቱ የአፍሪካ ሀገራት የኛ ኢትዮጵያ አንደኛ ወጣ። ያሸንፈናል ማለት ነው።
ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው?
የተሸለምነው አንደኛ ለወጣ ነው። ለእኛ 25,000 የአሜሪካ ዶላር ነው ሽልማቱ ይሰጣል። እስካሁን እየጠበቅ ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ሰኞች በኢኖቬሽን በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው ኬንያ በነበረን ቆይታ እና በጣም ይረዳናል ብዬ አስባለሁ።
ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት?
በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ፣ ፋይናንሻል ቴክኖሎጂ ስናትገቡ ምናይነ ግን በጣም መጀመሪያም ስንነሳያየ ነው ብዙ ሰው ላይፉ ኢትዮጵያ ውስጥ በአፍሪካ ውስጥም የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኛቸዋለን። ኮሜርስ እኛ ሀገርም ይኖራል። ፋይንቴክ ላይም ውጭ ያሉ ነገሮች እኛ ሀገር ይኖራል። ግብርና ላይ ግን በጣም ነው ወደኋላ የቀረነው። ስለዚህ ይሄ ወጣቱ ስፔሻሊ አዲስ ተመርቆ የሚወጣው ወጣት ስራ ድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገ ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገን ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምሽቱ ጆይ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ። እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርን ማለት ነው። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አይደል ተሳደረገ ወረጃይት ማለት ነው። አሁን ከነሱ ቀጥሎ የሚመጣው ባቾችም ተከፍሶም ያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተፈጠፈ ነው ማለት ነውና ሌላው ደግሞ ግብርና ላይ በሚሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች ሜዳ ያስፈልጋል። ገበሬዎች ጋር መነጋገር ሳመቀየር ያስፈልጋልና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ። ጤና ላይ ከሚሰራ ወር ሳይንቲፊክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች በዙሪያችን ያሉ ማሳቸውን በዙሪያችን ነው ዲቫይሳችን ውስጥን ቴስት እናደርጋለን። ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን ዲቫይስና የዴቨሎፕመንት ፕሮሰሱም ይቀላልም ኢንጆይ ያረጋም ነው የሚሰራው ታይፍ ማለት ነው።
ባለፈው በነበራችሁ ቆይታ አጽዋትን የሚያጠቁ በሽታዎችን የሚለይ ተግባር ያሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊ ሆናችኋል። የመጪ ዘመን እቅዳችሁስ ምንድነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት?
እንግዲህ ነው የጣጥ ያው የሰራ ነው በእርግጥ አሁን እዛ ሰጥተን አላቁም ነው አሁን በቅርቡ ከጃይቪድ ጋር ኮላብሬት አድርገን ከ50,000 ዩሮ ፈንዳል ጋር በቡና ላይ እየሰራን እንገኛለን። በቅርቡ ፌስቡክ ላይ እንደ ፖስተት ነው እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው የምንሰራውን የአርቲፊሻል ኢንተለጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ አፕሪል ላይ ኦርሚ መጨረሻ ላይ በዛ ዝና በዛ ኢኖቬሽን የሰራ ነው በጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበሬዎች እንዲጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የሚያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ቁጭ ማለት ሳይሆን ጽዋት በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ግባዎች መስጠት የሚችል ከዛ በኋላ ዞን ውስጥ ያሉ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው። ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው።
ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉት መክራላችሁ?
ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑን ስላመንበት ከዲማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክኖፕረር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን በወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌትድ የሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እንገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላልፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንዲችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርሟል። እንዴት ሀይዲያን ይበጣላቸው ይችላሉ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ የምንሆነ የሆነ አይዲያ ወይም ሀሳብ ይመጣለን እና ይህ ሀሳብማ የሆነ ሀገር ተሰጥቷል ወይም እንትዋል ወደ ላይ ማሳ። ስለዚህ ያንን ማድረግ የለባቸውም መስራት አለባቸው ቴክኖሎጂ። ስለዚህ ለዛ ላሰቡት ነገር ያምንበት ነገር በትክክል ጊዜ መድበው ዲቦቱ ሆነ እንዲሰሩ። በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ሚሎጂያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ር አንድ ከተማ ውስጥ ሊሆነ በቀላሉ የሚፈታው የሚችል ችግር አግኝቶ ነበር። ሁሌ ወደ ገበሬዎች መሄድን ቁጥርኛ ይህን እኮ ችግር አለ ይህን እኮ በዚህ መፍታት እንችላለን እያልነው ነው ነገር። ስለዚህ ነገር ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያን ለለዩት ችግር ደግሞ ዲቬትር ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደብሎፕ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳክቶች ደብሎፕ አድርገን ያሁም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከካፒታል ሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሆኑ የሚያቋቁም ቴክኖሎጂ ወደ ተግባር በመቀየር የገበሬዎችን ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪም የመጨረሻ ደግሞ ግብርና ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግቢ ውስጥ ለመውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ድክኛ እንዳደረጉና ይቀጥሉበት በየማስተላለፍ ፈልጋለሁ። በጣም አመሰግናለሁ ቢይ ኮንታክት አድርጋችሁ።
በጣም አመሰግናለሁ በድጋሚ ቦኤዝ። መልካም ምሽት ይሁንልህ።
እሺ ቴጂ ባይ።
ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ይቀጥላል። ተከታዩን መሰናዶን አስተዋውቃችሁ። ውዝግብ ባስነሳው ያለፈው አመት የከፍተኛ ትምህርት ተቋማት መግቢያ ፈተና ውጤት ጉዳዮች ላይ መግባባት መደረሱን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በትላንትናው ዕለት ለህዝብ ተወካዮች ምክር ቤት አስታውቀዋል። በሌላ በኩል ግን ከሚኒስቴር መስሪያ ቤቱ ጋር አለመነጋገሩና ቅሬታና ስጋታቸውንም በይፋ ካሳወቁት መካከል የሚገኘው የህዝብ እንባ ተጠባቂ ተቋም አመልክቷል። አሁንም ጥያቄዎች እንዳሉ ዋና እንባ ተጠባቂው ዶክተር እንዳለ ኃይሌ ተናግረዋል። ኬኔዲ አባተ በዙዙራ ዝርዝር ዘገባውን ያሰማናል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴር መስሪያ ቤቱን ያለፉት 9 ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ኛ ክፍል ፈተና ጉዳይ አንስተዋል። ሚኒስትሩ በሪፖርታቸው ከፈተና አስተዳደርና ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ እንዳልሆኑ ገልጸዋል።
በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በይነመረብ ለማስተናገድ ተረጥረ በተጨማሪም ስለፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ተደረገበት መጠነኛ ችግሮች ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደርና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት አረጋግጣለሁ።
የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የህዝብ እንባ ጠባቂ ይጠቀሳል። በጉዳዩ ላይ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተከታዩን ምላሽ ሰጥተዋል።
በዚህ ጉዳይ አልተነጋገርንም፣ እስካሁን ቅሬታም የቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልልና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛም ተማሪዎች እየጠየቁ ነው ያለው ቢያንስ ጥያቄያችን ደርሷል ወይስ አልደረሰም የሚለውን ራሱ ማረጋገጥ አልቻልንም የሚል አሳብ ነው ያላቸው።
በተወካዮች ምክር ቤት አባላትም በተማሪዎች ፈተና ጉዳይ ላይ ጥያቄ የተነሳ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ ተከታዩን ጠይቀዋል።
የ12ኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከመስተናገድ አቋያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል?
የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል።
ከእርማት ጋር ተያይዞ ምንም አይነት የአሰልፊ ስህተት በተለያየ አካላትም ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአሰልፊ አግባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚያ አኳያ ችግሮችን በተለይ በእኛ ደረጃ ማኔጅ ማድረግ የሚችለውን ማስተካከል የሚችለውን ለማስተካከል ጥረት ያደረግንበት ሁኔታ አለ። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱት ተማሪዎች በጣም ብዙ ናቸው፣ ኦልሞስት ወደ 30,000 የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበረ አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ነው። ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመን እስከ ትላንት ወዳ ድረስ ልጆች ያለ ገደብ ቅሬታቸው እንዲያይ እድል ሰጥተን በዛ ልክ እየተሰራ መሆኑንም የተከበረው ምክር ቤት እንድረዳ እንፈልጋለን።
ከፈተና ጋር በተያያዘ ዋና ተግዳሮት የሆነው የፈተና ስርቆት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በተለያየ ደረጃ የሚገኙ የመንግስት የስራ ኃላፊዎችም የስርቆቱ ተዋናይ እንደሆኑ አንስተዋል።
አንዳንድ በየክልሉ ያሉ የመንግስት በዞን ሆነ በወረዳ ተለያየ ደረጃ ያሉ የመንግስት ባለሙያዎች የሚሳተፉበት ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወይም አካባቢው ተፈታኞች በመስጠት አካባቢን ተቀማለው ተብሎ የሚታሰብ የ ትምህርት ፍራአቱን ከፖለቲካና ከክልላዊነት ጋር ያጣበቀው አከሄዳችን የመጣው በጣም ትልቅ ችግር ነው። ቁጥራቹ አስቡት ፎር አ ሰከንድ ምን ያህል የሞራልም ትም እንደሆነ እዩት። አንዴ የአንድ የትምህርት ፍራአት በዚህ ደረጃ ከታች እስከላይ መሰረታዊ ኢንቴግሪቲው ከተበላሸ እንዴ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳለ ያበላሽው ሁሉ ነገር ነው። ሲቪል ሰርቪሳችንን ያበላሽዋል፣ ፖለቲካችንን ያበላሽዋል። ልጆቻችንን እንዲሰርቁ ያስተማር ይሄንን የሚያደርገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምን ይላሉ?
በቀጣይነት ከፈተና ጋር በተያያዘ ስለሚወሰደው መፍትሄ ደግሞ ይሄን ብለዋል።
አንዱ ትልቁ ረብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበትን መንገድ በተለይ 12ኛ ደረጃ ፈተናን ባለፈው አመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለነው። የአቅም ጉዳይ ሆኖብን ብቻ አይቆምም። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ 1 ሚሊዮን የሚሆን ታብሌት አገሩ ስለማስገባት ወደ 160 ሚሊዮን ዶላር ይጠይቃል። እሱ እንኳን ቢያቀተን በዚህ አመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን በየትምህርት ቤቶቹ ፈተና መፈተን ትተን ምናልባት ያስወጣነን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎች እንዲወስዱ ማድረግ አንዱ።
ከ12ኛ ክፍል ፈተና ጋር በተያያዘ የእርማት ችግር እንዳለና የዩኒቨርሲቲ መግቢያ ውጤት ከወትሮው ከፍ ማለቱን በመግለጽ በበርካታ ተማሪዎችና ወላጆች ቅሬታዎች መስማታቸውን እንደቀጠሉ ነው። ይሁን እንጂ ከእርማት ጋር በተያያዘ ጉልህ ክፍተት አለመኖሩን የሚገልጸው የትምህርት ሚኒስቴር የተፈጠሩ ውስን ያላቸው ችግሮችም መፈታታቸውን አመልክቷል። የዩኒቨርሲቲ መግቢያ ውጤት ከፍ ያለው ደግሞ ከአዲሱ የትምህርት መዋቅር ጋር በተያያዘ የ10ኛ ክፍል አገር አቀፍ ፈተና በመቅረቱ ምክንያት የዘንድሮ የ12ኛ ክፍል ተፈታኞች ቁጥር በሁለት ጥፍ በማደጉና የዩኒቨርሲቲዎችን የመቀበል አቅም ታሳቢ በማድረግ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ታዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ኮቪድ-19ና HIV ላይ ያተኮረውን የሊንዳ ጊፍታሽን ዘገባ ስመኝሽ ቆየ እንደሚከተለው ታቀርብልናለች።
ትኩረታቸውን የሀገሪቱ የመጀመሪያ ወረርሽኝ በሆነው HIV ላይ ለማድረግ እየሞከሩ ነው። በተለይ ከፕሪቶሪያ በስተሰሜን የሚገኘው ሶሽንጉቬ ተሰኘው ማህበረሰብ ውስጥ HIV በከፍተኛ ሁኔታ እየተሰራጨ መሆኑን ተከትሎ በህክምናው ዙሪያ የተፈጠረውን ክፍተት ለመሙላት ይህ ተንቀሳቃሽ ክሊኒክ በተለይ ለጉዳት ለተጋለጡ የህብረተሰቡ ክፍሎች ሴቶችና ልጃገረዶች አገልግሎት እየሰጠ ይገኛል።
It's easy for them to get HIV because of
HIV የመያዝ እድላቸው በጣም ከፍተኛ ነው። ምክንያቱም መጀመሪያ ወንዶች ኮንዶም መጠቀም አይፈልጉም። ስለዚህ ሴቷ የምትተዳደረው በወንዱ ገቢ ከሆነ ወንዱ ኮንዶም እንዳይጠቀም ብትፈቅድለት ትችላለች። በዛ ላይ አስገድዶ የመድፈርና ያለ እድሜ የመዳር ስጋትም አለባቸው።
ሆኖም የኮቪድ ወረርሽኝን ለመቆጣጠር ተጥለው በነበሩ ከቤት ያለመውጣት ክልከላዎች ምክንያት ሰዎችን ማግኘት እጅግ አስቸጋሪ ሆኖ መቆየቱን አሳንዳ ታስረዳለች።
ሁሉም ሰው ከቤት ባለመውጣቱ ልንደርስ የምንፈልግባቸውን ማህበረሰብ ለማግኘት አስቸግሮ ነበር። ሁሉም ሰው እቤት ውስጥ ነበር። ሰዎች ስራቸውን እያጡ ነው። በዚህ ምክንያት ወደ ድህነት እያመሩ ነው። ደግሞም ሰዎች እቤት ሲውሉ የግንኙነት መጠን ይጨምራል።
በተባበሩት መንግስታት ድርጅት መረጃ መሰረት HIV መዋጋት ከተጀመረ ወዲህ ለመጀመሪያ ጊዜ ለበሽታው የሚደረገው ምርመራና ህክምና በከፍተኛ መጠን ቀንሷል። ይህ ደግሞ የሆነው በኮሮና ቫይረስ ወረርሽኝ ምክንያት ነው። ይህ ማለት ሰዎች ሳያውቁ በሽታውን ሊያስፋፉ የሚችሉበት እድል ከፍተኛ ነው። በርግጥ የጤና ባለሙያዎች እንደሚሉት የHIV ቫይረስ በምን ያክል ፍጥነት እየጨመረ እንዳለ ለማወቅ ጊዜው ገና ነው። ሆኖም በአሳዎቹ ዕድሜ ያሉ ልጃገረዶች እርግዝና፣ ጾታዊ ጥቃትና ከትምህርት ቤት የሚያቋርጡ ተማሪዎች ቁጥር መጨመር ሁኔታው አሳሳቢ እንዲሆን አድርጎታል።
በኮቪድ ምክንያት HIV እየጨመረ ነው የሚል ፍርሃት አለኝ። በእርግጥ የድህነት መጠን መጨመሩና እንደ ስራ አጥነት ያሉ ሁኔታዎች በኮቪድ ምክንያት እየሻቀቡ መሄዳቸው ያሳስበኛል። ኮቪድ በብዙ መልኩ ህይወታችን ላይ ተጽዕኖ አድርሷል።
ይህ ሁኔታ ታዲያ ለአመታት መሻሻል የታየበትን ሁኔታ ወደ ኋላ ሊመልሰውና የሰውንም ህይወት ሊያጠፋ እንደሚችል ሲል ኤችአይቪ ኤድስን የሚከታተለው የተባበሩት መንግስታት ድርጅት ተቋም ዳይሬክተር ኤቫ ኩዋንጎ ያስረዳሉ።
UNAIDS predicts that the world will face
የተባበሩት መንግስታት የኤድስ ተቋም በሚቀጥሉት 10 ዓመታት ውስጥ በኤድስ ምክንያት 7.7 ሚሊዮን ሰዎች ሊሞቱ እንደሚችሉና ከነዚህ ውስጥም 4.7 ሚሊዮኑ በአፍሪካ ሊሆኑ እንደሚችሉ ተንብዮአል። ሆኖም አስፈላጊውን መዋለ ንዋይ ማፍሰስና እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት ልንደርስበት ካቀድነው ግብ ከደረስን ቢያንስ 2.7 ሚሊዮን ሰዎችን ህይወት ማዳን እንችላለን።
ኤቫ ኩያንጎ እንደሚሉት ኮቪድ-19 ወረርሽኝ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ቢያሳድርም እንደ ዓለም አቀፍ ፈንድ የመሳሰሉ ዓለም አቀፍ ተቋማት ትኩረት ሲደረግባቸው የሚገቡ ማህበረሰቦችን ለመድረስ ለኤችአይቪ ድጋፍ እያደረጉ ነው።
ደቡብ አፍሪካ ከፍተኛ ጥረት እያደረገች ነው። ማህበረሰቡም ጽናት አለው። በርካታ እንቅስቃሴዎች ሲፋጠኑ እያየን ነው።
ቹዋንጎ አክለው ቀደም ሲል የነበሩ ጥረቶችን እንደገና በማንቀሳቀስ ኤችአይቪ ኤድስ ነበር የሚባል በሽታ እንዲሆን ማድረግ ይቻላል።
ከኤችአይቪ ጋር በተያያዘ ቦትስዋና ከእናት ወደ ልጅ የሚተላለፍ ኤችአይቪ ቫይረስን በመከላከሉ ረገድ ድል አስመዝግባለች ይላል ተከታዩ ዘገባ።
ከደቡብ አፍሪካዊቷ ሀገር ከወደ ቦትስዋና ከእናት ወደ ልጅ የሚተላለፍ ኤችአይቪን በተመለከተ ሰናይ ዜና ተሰምቷል። የዓለም የጤና ድርጅት ለሀገሪቱ ከእናት ወደ ልጅ የሚተላለፍ ኤችአይቪን በማጥፋት ከ5% ያነሰ ማድረስ ለቻሉ ሀገራት የሚሰጠውን የብር ሜዳሊያ ሸልማታል። ሀገሪቱ ከ20% በላይ የሚሆኑ ነፍሰ ጡር ሴቶቿ በኤችአይቪ የተያዙባትና ከፍተኛ የሆነ የቫይረሱ ጫና ያለባት ናት። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ተቋም CDC ቦትስዋና ከሳራ በስተደቡብ ካሉ ሀገራት ከፍተኛ ቁጥር ያላቸው የኤችአይቪ ቫይረስ ተጠቂ ሆኑ እናቶች ያሉባት ሀገር ናት ይላል። ይሁን እንጂ ከእናት ወደ ልጅ የሚተላለፈው የኤችአይቪ ቫይረስ መጠን እንደ አውሮፓውያን አቆጣጠር ከ1999 ዓ.ም እስከ 2020 ባለው 20 ዓመት ጊዜ ውስጥ ከ40% ወደ 1.9 ወርዷል። ታዛቢዎች ይህን መሰል ትልቅ ስኬት ሊመዘገብ የቻለው በህዝብና በግል ትብብሮች ነው ይላሉ። ጆን ዳሞቲ ፕሮስተል ማየርስ የተሰኘ ተቋም ፕሬዝዳንት ናቸው።
We had to demonstrate in Botswana that we could
ልጆችን እጅግ ውጤታማ በሆነ መልኩ ማከም እንደምንችል ማሳየት አለብን። የጤና ስርዓቱን ማሻሻላችንን ለማሳየትም ከመንግስት ጋር ከተለያዩ ተቋማት ጋር ከማህበረሰብ ተኮር የእምነት ድርጅቶችና የትምህርት ተቋማት ጋር በትብብር መስራት ነበረብን።
የዓለም የጤና ድርጅት መረጃ Human Immuno Deficiency Virus HIV/AIDS እስካሁን ድረስ 36 ሚሊዮን ሰዎችን አጥቅቷል ይላል። እንደ አውሮፓውያን አቆጣጠር በ2020 የተደረገ ከኤችአይቪ ቫይረስ ጋር የሚኖሩና የእድሜ ማራዘሚያን መድኃኒት የማይጠቀሙ ሴቶች ውስጥ ከ15 እስከ 45% የሚሆኑት በእርግዝና በወሊድ አሊያም በጡት ማጥባት ወቅት ወደ ልጆቻቸው ቫይረሱን እንደሚያስተላልፉም ያሳያል። አብዛኛውን ጊዜም ቫይረሱ የሚተላለፈው ታዳጊና አዋቂ ሴቶች ተገቢውን ምርመራ ባለማግኘታቸውና በእርግዝናም ሆነ በወሊድ ወቅት የቫይረሱን ስርጭት ለመከላከል ሕክምና ባለማድረጋቸው የተነሳ ነው። ይህን ሁሉ በማድረግና ከእናት ወደ ልጅ ያለውን የቫይረሱን ስርጭት በመቆጣጠሩ ረገድ ታዲያ ቦትስዋና አሁን ላይ የተሳካላትና ምሳሌ መሆን የምትችል ሀገር ሆናለች።
ተመልካቾቻችን ከኛ ጋር ተነበራችሁ ቆይታ እያመሰገንን በዚህ በጀመርነው ሙዚቃ እንሰናበታችኋለን። ኤደን ገረመው መስተናገዶን በመምራት ንጉሱ ታምሬ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር ደህና ደሩ።